ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በአዶልፍ ፓርለሳክ የተደረሰውንና በተጫነ ጆብሬ መኮንን የተተረጎመውን የ1928 ዓ.ም ተመረጥ የፋሽስት ኢጣሊያ ወረራና ይህንኑ ሲከላከሉ የነበሩ የጀግኖች ኢትዮጵያውያንን እውነተኛ ታሪክ ትረካ ክፍል 14 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የአስቸኳይ ጊዜ አዋጁ ከፍተኛ ውጤት አስገኝቷል በማለት ያልተጨበጠ ወሬ ሲያሰራጩ የነበሩ የወያኔ ባለስልጣኖች አዋጁ ውጤት አልባ መሆኑን እያመኑ መሆናቸው ታወቀ። የወያኔ ኮሙኒኬሽን ሚኒስተር ባለፈው ሳምንት ባደረገው ጋዜጣዊ መግለጫ ያስቸኳይ ጊዜ አዋጁ ከቀኑ ገደብ በፊት እንደማይነሳ እንዲያውም ሊጨምር እንደሚችል ተጠቁሞ፣ በአንዳንድ አካባቢዎች ቦምቦች እየተወረወሩና ሁከት የሚያነሳሱ ጽሑፎች እየተበተኑ መሆናቸውን እንደ ምክንያት ገልጿል። የወያኔው ኮማንድ ፖስት ባለፈው ሳምንት በማጎሪያ ጣቢያዎች ሲያሰቃያቸው የነበረውን 11,000 ዜጎች የለቀቀ መሆኑን ቢገልጽም በርካታ ዜጎችን ይዞ ለማሰቃየት እቅድ እንዳለው በተደጋጋሚ የተገለጸ መሆኑም ይታወቃል። ሶስት ወሩን ያስቆጠረው የወያኔ አስቸኳይ ጊዜ አዋጅ እስካሁን ድረስ የሕዝቡን ንዴትና ብሶት በማብረድም ሆነ ቁርጠኝነቱን በማላላት በኩል ምንም ውጤት ያላመጣ መሆኑን የሚያረጋግጡ ዜጎች የአስቸኳይ ጊዜ አዋጁ አለመነሳት ወይም ከቀነ ገደቡ በላይ መራዘም ሁኔታውን ይበልጥ አባብሶ የወያኔን ውድቀት ያፋጥናል እንጂ ሌላ ፋይዳ የለውም ይላሉ። በአዲስ አበባ የኮንዶሚኒየም ግንባታ በሚል ሙስናና አድሎ ሲካሄድበት የነበረው ፕሮጀክት በገንዘብ እጥረት ምክንያት ከፍተኛ ችግር እንደገጠመው አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ዘግቧል። በስራው የተሰማሩ ኮንትራክተሮች፣ አማካሪዎች፣ ጥቃቅንና አነስተኛ የልማት ድርጅቶች፣ የግንባታ አቅራቢዎችና የትራንስፖርት ባለንብረቶች ላቀረቡት ዕቃና ለአገልግሎታቸው በወቅቱ እየተከፈለ ባለመሆኑ ከፍተኛ ችግር ላይ መውደቃቸውንና ግንባታው መቋረጡን ጋዜጣው ገልጿል። ለገንዘቡ እጥረት የተሰጠው ምክንያት ደግሞ ብሔራዊ ባንክ የሚፈልገውን የቦንድና ብድርና የውጭ ምንዛሬ ሊፈቅድ ባለመቻሉ ነው ተብሏል። በተያዘው የበጀት ዓመት የአዲስ አበባ ከተማ አስተዳደር የጠየቀው የቦንድ ብድርና የውጭ ምንዛሪ 31 ቢሊዮን ብር ሲሆን የተፈቀደው 15 ቢሊዮን ብቻ ነው ተብሏል። ጉዳዩን በቅርብ የተከታተሉ ሌሎች ወገኖች ደግሞ የዘር ልዩነትና አድሎ የሚካሄድበትና ግዙፍ የሆነ ወጪ የሚወጣበት ይህ የኮንዶሚኒየም ግንባታ ለረጅም ዓመታት የሂሳብ ምርመራ ያልተደረገለት በመሆኑ ለሙስናና ለኪሳራ የተዳረገ መሆኑን ይገልጻሉ። ሲሚንቶ፣ የአርማቱራ ብረቶች፣ ሌሎች ቁሳቁሶች ከተለያዩ አገሮች እንደሚገዙ ሲነገር ግዢዎቹ የሂሳብ ምርመራ ተደርጎባቸውም አያውቅም ተብሏል። የአዲስ አበባ አስተዳደር ለኮንዶሚኒየም ግንባታ እስካሁን 17 ቢሊዮን ብር አጥፍቷል የተባለ ሲሆን በወጪና በገቢው ላይ ምንም አይነት የሂሳብ ምርመራ ያልተደረገ መሆኑን ለሙስናና ለውድቀት የዳረገው መሆኑ ይገለጻል። የወያኔው ጠቅላይ ሚኒስትር ተብየው ባለፈው ሳምንት ውስጥ ከስር ከተፈቱ የቀድሞ የደርግ ባለስልጣኖች ጋር ያካሄደው ውይይት እያነጋገረ መሆኑን የዜና ምንጮች ገለጹ። የደርጉ ባለስልጣኖች የወያኔውን ጠቅላይ ሚኒስትር ለማነጋገር የፈለጉት ለራሳቸው ጉዳይ መሆኑ የተጠቀሰ ሲሆን በግንኙነቱ ወቅት ስለ ሀገራዊ የፖለቲካ ጉዳይ ተነስቶ ውይይት መካሄዱና ሐሳብ እንዲሰጡ መጠየቃቸው አገዛዙ በከፍተኛ ጭንቀት ውስጥ መግባቱን ያሳያል የሚሉ ወገኖች አልጠፉም። የደቡብ ሱዳን መንግስት አገሪቱ በተባበሩት መንግስታት ድርጅት የሞግዚት አስተዳደር እንድትተዳደር የቀረበውን ሐሳብ የሚቃወም መሆኑን ገልጿል። የፕሬዝዳንቱ ቃል አቀባይ በሰጡት መግለጫ ለነጻነቷ የታገልንላትና የሞትንላት ስለሆነች ከደቡብ ሱዳን ዜጎች ውጪ ማንም የውጭ ኃይል ሊያስተዳድራት አይችልም ብለዋል። በደቡብ ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ምክንያት በተባበሩት መንግስታት ድርጅት የሚሰየም ቡድን አገሪቱን በበላይነት እንዲያስተዳድርና ሰላም ሊሰፍን አገሪቱ ዜጎች እንዲያስረክብ የሚል ሐሳብ ካለፈው ዓመት ሐምሌ ወር ጀምሮ ሲሰራጭ የነበረ ሲሆን በቅርቡ በከፍተኛ ደረጃ እየተገፋበት ይገኛል። አንዳንድ የፖለቲካ ሰዎች በአሁኑ ወቅት በደቡብ ሱዳን ላይ የተባበሩት መንግስታት ድርጅት የሞግዚት አስተዳደር መመስረት የማያስፈልግ መሆኑን ጠቅሰው በአገሪቱ ውስጥ ያለውን ሁኔታ ያባብሰዋል እንጂ ለችግሮቹ መፍትሄ አይሰጥም ይላሉ። የኡጋንዳ መንግስትም ሐሳቡ የአገሪቱን ሉዓላዊነት የሚጻረር መሆኑንና የጸጥታ ሁኔታ ይበልጥ የሚያደፈርሰው መሆኑን በመግለጽ ተቃውሞውን
አሰምቷል።
የላይቤሪያ የውጭ ምንዛሪ ክምችት በከፍተኛ ደረጃ በመውደቁ የመንግስት ባለስልጣኖች ለሁለት ወራት ጊዜ ወደ ውጭ ሀገር እንዳይጓዙ ተከለከሉ። በሀገሪቱ ውስጥ የሚገኙ ሚኒስተሮች፣ ምክትል ሚኒስተሮች፣ የተቋም መሪዎችና ኮሚሽነሮች ከነረዳቶቻቸው በፕሬዝዳንቱ ለተፈቀደ ከፍተኛ ግራ ግዳጅ ካልሆነ በስተቀር ለ60 ቀናት ከሀገር እንደማይወጡ የሀገሪቱ ፕሬዝዳንት ጆንሰን ቅዳሜ ዕለት በሰጡት መመሪያ ገልጸዋል። ወደ ውጪ ለመውጣት ሊፈቀድለት የሚችለው ከፕሬዝዳንቱ ጋር የአንድ ለአንድ ግንኙነት ተደርጎ ጉዞ ለከፍተኛ የሀገር ጉዳይ መሆኑን የሚያረጋግጥ ባለስልጣን ብቻ ነው ተብሏል። ከቅርብ ጊዜ ወዲህ በላይቤሪያ የውጭ ምንዛሪ በከፍተኛ ደረጃ እየወጣ በመሆኑ የሀገሪቱ ኢኮኖሚ ከፍተኛ ችግር ውስጥ ወደቀ መሆኑን ይነገራል። ፕሬዝዳንቱ በርካታ ሰዎች የውጭ ገንዘቦች በቦርሳ ሞልተው ከሀገሪቱ ያስወጣሉ የሚል ክስ ሲሰነዝሩ፣ ተቋሚዎች ደግሞ የመንግስት ባለስልጣኖች በተለያየ መንገድ ገንዘብ ወደ ውጪ ሲያስወጡ እርምጃ አልወሰዱም በማለት ፕሬዝዳንቱን ከሰዋል። የሱዳኑ ፕሬዝዳንት አልበሽር ግብጽና ኢራን በአገራቸው ውስጥ አልጋ መግባታቸውን አልአረቢያ ለተባለው የቴሌቪዥን ጣቢያ ጋር በሰጡት ቃለ ምልልስ የገለጹ መሆናቸው ታውቋል። የግብጽ የጸጥታ ተቋም የሱዳን ተቃዋሚ ኃይሎችን እየረዱ ነው የሚል ክስ ያቀረቡ ከመሆናቸው ሌላ በሁለቱ አገሮች መካከል ያለውን የድንበር ግጭት ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚወስዱ መሆናቸውን ገልጸዋል። በዚሁ ቃለ ምልልስ ወቅት አልበሽር ኢራን የሺያ እምነት ተከታዮችን ወደ አገራቸው በማስለቅ እምነቱን ለማሰራጨት እየሞከረች ነው በማለት ክስ አሰምተዋል። ሳውዲ አረቢያ ከፍተኛ እርዳታ የሚያገኙት አልበሽር ባለፈው ዓመት ከኢራን ጋር የዲፕሎማቲክ ግንኙነት ያቋረጡ ሲሆን የመን ውስጥ የሚዋጋውን የሳውዲ ጦር ለማገዝ ወታደሮችና ተዋጊ ጀቶች ወደ ሳውዲ ላኩ መሆኑ ይታወቃል። በብሩንዲ የሚገኘው መንግስታዊ ያልሆኑ ድርጅቶች ከፍተኛ ወከባ እየተካሄደባቸው መሆኑ ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች ሰሞኑን በሰጡት መግለጫ በሙያ ማህበራትና ለሰብአዊ መብት የሚታገሉ ግለሰቦች ከፍተኛ ማስፈራሪያና እንዲሁም የኃይል እርምጃ እየተወሰደባቸው መሆኑን ገልጸዋል። ባለሙያዎቹ ሰኞ ጥር 29 ቀን ከጄኔቫ ስዊዘርላንድ ባወጡት መግለጫ የብሩንዲ መንግስት መንግስታዊ ባልሆኑ ድርጅቶች ላይ እየወሰደ ያለው እርምጃ አስደንጋጭና አሳሳቢ ነው ካለ በኋላ ብሩንዲ ውስጥ የሚገኙ የሰብአዊ መብት ተከራካሪዎች በየጊዜው የማስፈራራት፣ መታሰር፣ አሰቃቂ የሆኑ የምርመራ ማሰቃየት የደረሰባቸው ከመሆኑም በላይ መዳረሻቸው የጠፉ በርካታ መሆናቸውም ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ላይ ኢትዮጵያ ሀገሬ ኩራት ሰማኛል ካንቺ በፍቅሬ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። ክፍል 14 ልጅ ወልደ ገብርኤል ወጣቱን ሹም እንዲህ መስሪ ተግባራቸውን በሌላ ቦታ እንዲፈጽሙ ሲያስማማው እንደምንም ብሎ እኔን የሚያስተነቅቅበት ጊዜና አጋጣሚ ሊያገኝ እንደሚችል አምኗል። ይሁን እንጂ ልጅ ወልደ ገብርኤል እንዲፈጽም ተረጋግቶ በመንገዳችን መከተል አለብን ብሎ ሲለኝ ከመጀመሪያው ጊዜ ጀምሮ ስጠረጥረው የነበረውን ነገር የበለጠ እንዳምንበት አደረገኝ። ሽፍቶቹ ቀስ እያሉ በቡድን በቡድን እየሆኑ ከኛ ፈንጠር እያሉ ለመሄድና ጥሩ መከታ ቦታዎችን ለመያዝ ሲሞክሩ ካየሁበት ጊዜ ጀምሮ ትርጣሬ ገብቶኝ ነበር። አሁን ልጅ ወልደ ገብርኤል አረጋግጠልኝ ወደፊት ብዬ ለወታደሮቻችን ትዕዛዝ ሰጠው። በዚህ ጊዜ ባላምባራስ ኪዳነ ማርያም ፈጠን ብለው ወደ እኔ ተጠግተው ለራሳቸው እንኳ በቅጡ በማይሰማ ድምፅ ኮስተር ብለው ተጠንቀቅ ጌታ፣ እነዚህን ትግሬዎች እኔ የነሱን ሸር መሽጠፍቶኝ የሆነ መሰሪ ነገር አስበዋል አሉኝ። ባላምባራስ ኪዳነ ማርያም ምናልባት ተኩስ ቢከፈት እንኳ በገዛ ሰውነታቸው ከጠላት ጥይቶች ሊከላከሉልኝ የቆረጡ ይመስል ልክ እንደ ተቆራኙ ፍየሎች ወይም ልክ እንደ ተጣበቁ ሰዎች ነበር በጣም ተጠጋግተን የምንራመደው። ልጅ ወልደ ገብርኤል አሁን ክርክሩን አቁሞ ፈጠን እያለ ወደ እኔ ገሰገሰ። ያ ወጣት ሹምም በሴንቲሜትር ልዩነት ኮቴውን ተከትሎ ከኋላው በፍጥነት ይራመዳል። ልጅ ወልዴን ቀና ብዬ ሳየው በፊቱ ላይ የሆነ ነገር የሆነ ታላቅ ነገር ሊነግረኝ እንደሚፈልግ በግልጽ ይነበባል። ይሁን እንጂ ወጣቱ ሹም ፋታ ሳይሰጥ እንደ ጥላ ስለሚከተለው አንዲት ቃል መተንፈስ እንኳ አልተቻለውም። ልጅ ወልዴ አይናገራት አይተንፍሳት እንጂ ስለታሰበልን ድግስ መጀመሪያውኑ ገምቼ ነበርና አሁን በደንብ ገባኝ። እንዲህ ወደ መታረጃችን ቄራ ስናዘግም ከሩቅ የአውሮፕላን ድምፅ ሰማን። አውሮፕላኖቹ እየቀረቡ ሲመጡ የበረራ አቅጣጫቸው በእኛ አናት ላይ አደረጉት። አውሮፕላኖቹ በአናታችን ላይ እንዲህ መብረር ሲጀምሩ አንዳንድ ወታደሮቻችን ፈጥነው ወደ ቁጥቋጦዎች ውስጥ ሲገቡ ልጅ ወልደ ገብርኤል ፍጹም ተቆጥቶ በኃይለኛ ድምፅ ወደፊት አለና ወታደሮቹ ሳይበታተኑ መንገዱን ይዘው ወደፊት እንዲሄዱ እየጮኸ አዘዘ። አዎ የአውሮፕላኖቹ አብራሪዎች በቀላሉ አይተውን ዝቅ ብለው በመብረር በመትረየሶቻቸው ሊለቅሙን ይችላሉ ወይም በቀላሉ በሁለትና በሶስት ቦምቦች ሊያጋዩን ይችላሉ። ጌታው አይዞ በርታ፣ ልንደናበር ፈጽሞ አይገባም ሲለኝ ልጅ ወልደ ገብርኤል አሁን ከአውሮፕላኖቹ የከፋ ነገር እንደተደገሰልን ገባኝ። እድለኞች ነን፣ የጣሊያን አውሮፕላን አብራሪዎች አላዩንም። አንዴ ዞረውን ተመልሰው ወደ መቀሌ በረሩ። እነዚህ አብራሪዎች ሳይፈልጉና ሳይመኙ እነሱ ሊያደርሱብን ከሚችሉት አደጋ እጅጉን በጣም ከከፋ አደጋ አዳኑን። ልክ አውሮፕላኖቹ እየቀረቡ ሲመጡ የደጃዝማች ኃይለ ሥላሴ ጉግሳ ሰዎች በየአቅጣጫው ተበትነው ነፃ መንገድ ለቀቁልን። ወጣቱ ሹምም መቼና ወዴት አቅጣጫ እንደሆነ ባላውቅም ተሰውሯል። ይችን አጋጣሚ ልጅ ወልደ ገብርኤል በመጠቀም ጠጋ ብሎ ባጭሩ ስለሚጠብቀንና ስለተደገሰልን አደጋ አስረዳኝ። ወታደሮቻችን ላይ ቶሎ ቶሎ በሉ እያለ ጮኸባቸው። እንዲህ ጮክ ብሎ ቶሎ ቶሎ ጎበዝ ቶሎ ቶሎ እያለ ከፍተኛ ግፊት አድርጎ ወደፊት እንድንሮጥ አደረገን። በዚህ ሩጫችን ገፍተን ትንሽ እንደራቅን ከፊታችን አንድ ጥቅጥቅ ያለ ጫካ ስላገኘን ወዲያው ወደ ጫካው ውስጥ ገብተን ትንፋሻችንን ለማዋጥ ሞከርን። እንዲህ ከ ከዚህ መንቀሳቀሻ ከሌለው ጫካ ውስጥ ስንገባ እነዚያ መሰሪ ሽፍቶች ያሰቡትን ትተው ወደ ሰፈራቸው እንደሚመለሱ ገመትኩ። እናም የልጅ ወልደ ገብርኤልን ጉትጎታ ችላ ለማለትና ጥቂት ጊዜ ለማረፍ ሳቅማማ ሽፍታ ሽፍታ የታባቱ ግም ሽፍታ እያለ የሚጮህ ድምጽ ሰማው። ወዲያው አንዲት ጥይት ጮኸች። የጥይቷን ብቸኛ ጩኸት ተከትለው ሌሎች ጠመንጃዎችም ተናገሩ። በዚህ ቅጽበት ከጥቂት ጊዜ በፊት ሰላም የሰፈነባት ወፎች ይዘምሩባት የነበረች ድንግል ጫካ ወደ የጦርነት አውድማነት ተለወጠች። ከያቅጣጫው የጥይት ሩምታ ያንባርቃል። እስካሁን ከፊቴ በሰላም ይሄዱ የነበሩ ወታደሮች ለጥቂት ጊዜ ራስ ቀላቸውን ያዝ ያደርጉና ወደ መሬት ዝልፍልፍ ብለው ይወርዳሉ ይወድቃሉ። ከያቅጣጫው ከየቁጥቋጦው ስር ትንሽ ጉም መሳይጭስ በሚያለ ሲወጣ ጠላት የመሸገበትን ቦታ ስለሚያጋልጥ ወታደሮቻችን ጭሱን ተከትለው የሽፍታውን ወታደር በመሸገበት ያስተኙትና እንደ ሁሉ ጊዜው የታባቱ ደሞ ሽፍታ ይላሉ። ከሰጋው እንደማይበላውሬ እየቆጠሩት እንዲህ ተክሱ ተፋፍሞ መሬት ቁና በሆነችበት ሰዓት ባላም በራስ ከመሸጉበት ተነስተው ጌታው ተነስ አሁን ነው ጊዜው አሉና ጣታቸውን ቀስረው አንድ ገደል ያሳዩኝ ወደዚያ ገደላማ ቦታ ሮጠን እንድንጠጋ ክንዴን ይዘው ከምሽጉ እንድወጣ ቢረዱኝ ሞከሩ። አሁንም በመሸኩበት ቁጥቋጦ ውስጥ ሆኜ ሽጉጤን ጥይት እየሞላሁ ተኩስ ስለነበር የሰማዋቸው ወይም መሄድ የማልፈልግ መስሎ ስለተሰማቸው ይጎትቱኝ ጀመር። ቶሎ በል ጌታው፣ ከዚህ መሄድ አለብን፣ ቶሎ በል ተነስ አሉኝ። አሁንም ክንዴን ጨምድደው እንደያዙ። አዎ ባላምባራስ ኪዳነ ማርያም እውነታቸውን ነው። ሽፍቶች በብዙ ጥፍ ወታደሮች ይበልጡናል። አስፈላጊ ሆኖ ካገኙትም ተጨማሪ ኃይል መጥራትም ይችላሉ። እና እዚህ ጫካ ውስጥ መሽጎ እስከ መጨረሻው ሰዓት መጠዛጠዙ ዋጋ የለውም። እና ወደ ገደሉ ከባላምባራስ ኪዳነ ማርያምና ከወታደሮቻችን ጋር መሮጥ ጀመርን። በዚህ ተኩስ መሃል ፈረሶቻችንና በቅሎቻችን ተደናብረው ወዲህና ወዲያ ይሮጣሉ። በተባራሪ ጥይት የተመቱ እንስሳት እዚህም እዚያም ወድቀው የሞት ጣር ያጠራሉ። የኔም ከሲታ በቅሎ ክፉኛ ቆስዳ ስለነበር ከስቃይዋ በሽጉጤ ገላገልኳትና ሮጬ ገደሉን እንደ ዝንጀሮ መቧጠጥ ጀመርኩ። ግንባር ቀደሞቹ ወታደሮቻችን ከገደሉ ጫፍ ላይ ሌላ ውጊያ ውስጥ ገብተዋል። ከታች ገደሉን ገና በመውጣት ላይ ያሉት ደግሞ በታላቅ ጀግንነት እየተከላከሉ አንዱ ለሌላው የሽፋን ተኩስ እየሰጠ ገደሉን ወጣን። ገደሉን ከወጣን በኋላ ከፊት ለፊታችን ካለ ቁጥቋጦ ውስጥ መሽገው ወደፊት እንዳንገፋ አደረጉን። ከታች ከገደሉን ስር እየተከተሉን ነው። እንዲህ ከላይ ታች ተከበን ባለንበት ቅጽበት ወታደሮቻችን በቁጥቋጦ ውስጥ ባለነጭ ሸማ ሽፍታ ውልብ ሲል አነጣጥረው ከመሬት ይደባልቁትና የታባቱ ሽፍታ ይላሉ። እያንዳንዱ ታልሞ የተተኮሰ ጥይት ኢላማውን ሲመታ በእንዲህ አይነት ጥቂት ስንጠዛጠዝ ቆይተን ሽፍቶቹ በሹማቸው ትዕዛዝ ማፈግፈግ ጀመሩ። እኛ ሽፍቶቹን እያባረን የመደብደብ ዓላማ አልነበረንም። የኛ ብቸኛው ዓላማ ያለምንም ግጭትና ደም መፋሰስ በተቻለ ፍጥነት ከራስ ሙሉጌታ የጦር ሰፈር መድረስ ነበርና የሚሸሹትን ሽፍቶች ትተን በጉዟችን ቀጠልን። እነዚህን ሽፍቶች በዚህ መልኩ አባረን ተገላግለን ወደፊት ስንገሰግስ ከፊት ለፊታችን ሌላ የቀድሞዎቹን የሚመስሉ ያደፈ ሸማ የለበሱ የታጠቁ ብዙ ትግሬዎች ገጠሙን። እነዚህ ሽፍቶች ለሁለት ተከፍለው ግማሾቹ በአቋራጭ ቀድሞ መንገድ መዝጋታቸው ይሆን جن ليلا منم أمارا جلدنم ودفيت كمدفات بستكر إننا أهونم ودفيت أنروت علن كفي اللفتاتشن يتفرق ياهل كفتا ياللات كاللانا قرسلنا جن إنوالكنا تنيتان إنتاكوس علن بارك الدمو تورسي تاكوس كوهلا يلنو إنكادمنا إنتاقنا ودكال إنمشيقنا تاكوسس الكفت كوهلا يلوت ودفيت كادمو إمشيقالو እንዲህ ሁለት ሶስት ቦታ ተከፍለን አንዱ ቡድን ለሁለተኛው ሁለተኛው ለሶስተኛው የሽፋን ተኩስ እየሰጠ ወደፊት ገሰገሰ በዚህ መልኩ ስንሮጥ ስንወድቅ ስንነሳ እንደገና ስንሮጥ ልባችን እንደከበሮ እየደለቀና ሳንባችን ጉሮሯችን ስር ሊወጣፍ ደርሶ ከተራራው ጫፍ ደረሰ አሁን ከፊታችን በመበተል ላይ ያሉትን ይያባረን ወደፊት ስንገፋ ከፊት ለፊታችን አንዲት መንደር ተደነቀረች ከዚህ መንደር ጎጆዎች ውስጥ ወንዶቻቸው መሳሪያቸውን ይያቀባበሉ ወደኛ መተኮስ ጀመሩ አንዳንዴ የሚተኩሷቸው ጥይቶች ባናታችን ላይ ሽው ብለው ያልፉ ነበር ጠላቶች ወይስ ወዳጆች ለቅስበት ያህል ቆም ብዬ አሰብኩ ብዙ ለማሰብና ለመፈላሰፍ ግን ጊዜ የለም ከቀኝም ከግራም ከጀርባችንም ከፊታችንም ጠላቶች እየራወጡን ነው ያለን አማራጭ አንድ ብቻ ነው ወደፊት መግፋት ብቻ ያለምንም ትእዛዝ ወታደሮቻችን ወደፊት ገፉ የወታደሮቻችን ሹምባላን በራስ ኪዳነ ማርያም አሁንም ከጎኔ እየሮጡ ናቸው ልጅ ወልደ ገብርኤል ከኋላ እየሮጠ አንዳንዴ ዞር እያለ ወደ ኋላው ይተኩሳል ወደፊት ገፍተን ወደ መንደሯ ስንሮጥ መንደርተኞቹ በጥይት ተቀበሉን ቢሆንም ከመንደርተኞቹ ተኩስ ምንም አደጋ ሳይደርስብን ወደ መንደሯ ተቃረብን ብርጫችን ገፍተን ወደ መንደሯ መሃል ስናመራ ከመጀመሪያው ጎጆ በራፍ ላይ አንድ ጎልማሳ መሳሪያውን ወድሮ በኔ ላይ ሲያነጣጥር አየሁት ግን ዋጋ አልነበረውም ሽጉጤን ወደ ጎልማሳው እስካዞር ይቀድመኛል እንዲህ ባለቀች ሰዓት ጎልማሳው የጨበጠውን መላጭ ሳይስብ ጠመንጃውን ወደፊት ጥሎ እሱ ወደ ጎጆው ተከነበለ እስከዛሬ ማን ህይወቴን እንዳተረፈ አላውቅም ግን ያ ሰው አንበሳ ተኳሽ ነበር ባንድ ምት ግንባሩን ነድሎ ጸጥ አድርጎታል ብዙን ጊዜ ሳላጠፋ ከሌላ አላሚ አይን ለመሰወር ተወርጉሬ ከጎጆዋ ግርግይ ስር ተኛው እንዲህ ጎጆዋን ተከልዬ ሽጉጤን እንደወደርኩ ከጎጆዋ አንዲት ሴት ልጇን እንዳዘለች እጆቿን ወደ ላይ አንስታ መጣ ከፊቴ ተደፋች ናትየዋ ትጮሃለች ያዘለችው ልጅ ምርር ብሎ ያለቅሳል ወዲያው ጠቅላላው መንደር ጩኸት በጩኸት ተደበላለቀ ብዙዎቹ ፈረንጆች ፈረንጆች እያሉ ይጮሃሉ ምናልባት ጣሊያኖች መስለናቸዋል ይህን ስህተት ማስተባበያም ሆነ ማስረጃ ጊዜ የለንም የራስ ካሳ ወታደሮች መሆናችንን መናገር በቂ ነበር ግን ሰሚ የለም እንዲህ መላው በጠፋ ሁኔታ ላይ እንዳለን የመንደሯ ሹም ከልጃቸው ጋር ወደ እኔ ቀረብ ብለው ሰላምታ ከሰጡኝ በኋላ የሆነ ነገር ሲናገሩ ልጃቸው ተቀብሎ በተሰባበረ ጣሊያንኛ አባቴ ከጥንት ጀምሮ የጣሊያኖች ወዳጅ በመሆኑ አሁንም ወዳጅ ነውና መንደሯን ያለምንም ማንገራገር ለጣሊያኖች ያስረክባል አይነት ነገር ነገረኝ ለሹሙ ልጅ የታላቅ ስህተትና ያለመግባባት መሆኑን ላስረዳው አስቤ ሐሳቤን ቀየርኩና ወደፊት አልኩ ጊዜ ማጥፋት ነው ከነዚህ መንደርተኞች ሺ ጊዜ ይበልጥ የከፋ ጠላት በጀርባችን አዝነናልና መንደሯን ለቀን ወደፊት ሮጥን በዚህ መልኩ ይችን መንደር ለቀን ቁልቁል ሮጥ من دروان الفن تكيت اندهدن كانديت انستنيا افاف لاي درس كافافو سر اتاج تتك يالج اكال ولتاج لموردن بزو يماس شجر يسرت منجد اللونا جيزي سانناتفا بزيو سرت وردن كم نكترون شفتوش عين لمسور ينا سرتون كموردتشن كفي اللفتاتشن ليلا بالنج شما يتاتك أسراويت مشغو طبقا اهون كراس كاسا يطور سفر يوتاو بطن كان مرقم جمر لدكي كانكوا يالت ألات يمن تنفس بات بوتا بمدفاتو كابيادي اغرين ينكال كبتن كان بودي يرقمك كفيتاتشن مشيغو كميت أبقون تاتاكي وشكار تفاتن اندقوم عن كساننا رزم يالا قبس ماس أقور سو بهايلة سلاسي عملاك على ودعو ليجوال لغابريل سيمالس بنقوس عملاك التكسو وغانوشنن كزيخ يليجوال لغابريل ملسبو على يو قبس ماس أقور كسيت تاسوي وطابلو مساريون أكبابلو عند دقنا ماناتشو يماناتشو سيل تيكا لجوال دا غابريلم يراس كاسا وطاد دروشنن ينغوسا نغستون فرنج عجبن ودراس ملغيتايت ورسفر ايهرننو علونا كتلو بزي منغداتشن بشفتوش متاقاتاتشننا يالا رفت اندم من نقواز اسرداو يهوننجي يهيغف سماس اغور كسيتاشوم والدين ليام نوال شالم ديام كازنو كاللاواتن ودفيت اندن التقا عززو نيام منم اماراج يلنم عندم نزينيو تشو بيانس اسكاول منم هايلقال سينقرو عالسمانا تشو منا بچا كسيتاوشوم انداززو كلاتشنم ودفيت امران بزي ملكو ودفيت سنقفا يشمو والتدروتشم يتقبابلت أمن جاتشون اندو الدرو النسوم بزقتا ودفيت قفو بمكاكلاتشن كلات متر يمماي مولا ركات سكر كلاتشنم قوم بالنزي يشمو سووج فيت منم عينت يتلات النت سميت عين نببم وديو كسيتاونا قرس سماس أقروشم ودفيت متانا الجن لك أمارغو أتبقو شبتين شمات شون تكتلو يشمو والتدروتشم بشمات شوش عق مدافع شون اندما شفن يالو ينيان والتدروتش مجبت جمرو ترا يالدرسات شو يشمو والتدروتش زوريون كببون شمونا لجولد غابريل بناتا شو قوانقوا بتغرينيا رزم ملالجزي سياوغو قويتو لجولد غابريل ودني تملسو كسيتاونا قبس ماس أقروشوم يا تشاوتاون ينقرين جمر يه كسيتاونا قبس ماس أقروشوم كان يزماش والد جيورجي سيبال كسوس ما تبالاي والتدروتشون زاري بمالدا السباسبو راس موليجيتان دي ردا سيقاس القس بمن قللاي تاوكس بمسماتو الزي اكزيرو رسات كبري درست عريانو تشمدتو مسلوت بمقرم مشغو سيتبابك انيان بمانيتو مدنك بچاساي هون اجيغون بتعم مدساتوننا مندروم روك سلاحونا ودزيا اندنهيد مقابزون اجاوتان فزوم واندمنات بتمو اللابتونيتا كنيازماش والدقيوريوس فزوم ودماترك او مندرو يزون هيدا يكنيازماش والدقيوريوس مندر ببركاتا يسار قجوش يتمو اللاتونا ያንዳን ዶጎጆ ከሌሎች ጎጆዎች በመጠነኛ ርቀት በራሷ የካባጥር የተከለለች ነች نعرف حيازتين لهولتكن ياربنيوش مري ከቀኛ ዝመች ወልደ ጊዮርጊስ ጋር በመንደሮቹ መሃል ጥቂት ስንሄድ ቆይተን ከመንደሯ በስተመጨረሻ ላይ አንድ ከሌሎች ጎጆዎች ብዙም የማትለይ ሆና ግቢዋ ሰፋ ካለች ጎጆ ስንደርስ ቆም አሉና በልግባ ጌታው አሉኝ። እኔ ያጥሯን በር ሳልፍ ከኔ በኋላ ባላም በራስ ኪዳነ ማርያምና ልጅ ወልደ ገብርኤል ተከተሉኝና የቀኛዝማች መሪነት ወደ ጎጆ ገባን። የቀኛዝማች ጎጆ ጨለምለም ከመአለቷ ውጪ ውስጧ በጣም ማራኪና ቀዝቀዝ ያለ አየር የተሞላች ነበረች። በጎጆዋ ውስጥ ሁላችንም ገብተን መስተናገድ ስለማንችል አብዛኛው ወታደር በጎጆዋ ታዛ ተቀመጠ። በጎጆዋ ውስጥ አጎዛ እየተነጠፈልን ከተቀመጥን በኋላ የቀኛዝማች ሁለት አሽከሮች በብዙ መሶቦች እንጀራና በጣም የሚያቃጥል የበርበሬ ወጥ አቀረቡልን። ተርበን ስለነበር ምንም እንኳ እኔ ወጡ ክፉኛ ቢያቃጥለኝም ያለምንም ይሉኝታ የቀረበልንን ጥርግ አርገን በላን። እነዚሁ አሽከሮች ማለፊያ ጠጅ አቅርበውልን ስለነበር ደጋግሜም ጠጣው። ማዕድ ተነስቶ ጥማታችንንም ቆርጠን ዋንጫችንን እንደጨበጥ የመንደሩ ሽማግሌዎች ወደ ቀኛዝማች ጎጆ ጎራ ማለት ጀመሩ። የመንደሩ አባወራዎች ከጎጆዋ ደጃፍ አካባቢ ግማሾቹ ደረቁ መሬት ላይ ተቀምጠው ሌሎቹ ደግሞ ወደፊት ገፋ ብለው የጎጆዋን ምሰሶና ወጋግራዎች ተደግፈው እንደቆሙ በኢትዮጵያና በሕዝቧ ላይ ስለወረደው መከራ ያወሩኝ ጀመር። ዋይ ዋይ ፈረንጅ ጌታ፣ ዋይ ፈረንጅ ፈጣሪን በደልነው መሰል በአገራችን ላይ መከራ ወረደብን። ትናንት ከትናንት ወዲያ አጥብቀው ሰላም ይባባሉ የነበሩ፣ ትናንት ከትናንት ወዲያ ይከባበሩ የነበሩ፣ ትናንት ከትናንት ወዲያ ልጅን ለልጅ ይባባሉ የነበሩ ዛሬ ጊዜው ቢከፋ ገና ከሩቅ ሲታየው ያለምንም የረባ ምክንያት እርስ በርስ ይታኮሳሉ፣ ይገዳደላሉ። አየህ ጌታው፣ ይኸው እኛስ ራሳችን እንዲሁ ይሄንኑ መከራ ፈርተን ወደ ጓሮም ስንዞር መሳሪያችንን ታጥቀን አይደል? ለምን ለምን ለምን? እኔ መልስላቸው ይመስል የመንደርተኞቹ ያለማቋረጥ ጥያቄያቸውን ደረደሩት። ግን መንደርተኞቹ የኔንም መልስ ሳይጠብቁ ራሳቸው ይመልሳሉ። ጌታው ምን ይደረግ ብለው ነው? ጊዜው ከፋ፣ መንግስት የለ፣ ንጉስ የለ፣ ንጉሱንም አጤውንም ገደሏቸው፣ ጌታችንንም ራስ ስዩምን ገደሏቸው። እንግዲህ ንጉስ የለም፣ መንግስት የለም፣ ህግ የለም። እንዲህ በከፋ ጊዜ አይ አምላካችን ምን በድለን ይሆን? ሌላም ሌላም ብዙ ሮሮዎችን መንደርተኞቹ አሰሙ። ሁሉም በአብዛኛው ደጋግመው የሚያወሩት መንግስት ስላለመኖሩ፣ ህግ ስለመጥፋቱ፣ ስለ አጼውና ስለ ራስ ስዩም መገደል ነው። ይሄ የቀኛዝማች መንደርተኞች ያልተጨበጠ ወሬ ደግሞ ልጅ ወልደ ገብርኤልን ክፉኛ አስቆጣው መሰለኝ። በጣም ከፍ ባለ ድምፅ በመንደርተኞቹ ላይ አንባረቀባቸው። ራስ ስዩም አልተገደሉም፣ ፍጹም ጤና ናቸው፣ ከጥቂት ቀናት በፊት አናግሬያቸዋለሁ ብሎ ሊያስረዳቸው ሞከረ። ግን ያመነው አንድም ሰው አልነበረም። አይ ጌታው፣ ይኸው በነጭ ወረቀት ተጥፎ የለም ራስ ስዩም ሞተዋል አለ። ምሰሶውን ተደግፎ ብዙ ጊዜ ወደ እኔ ዐይኖቹን እያቁለጨለጨ የሚያወራው የመንደሪቱ አንድ አባወራ። ቀጥሎም ከጥብቆ ውስጥ አንዲት ብጣሽ ወረቀት አውጥቶ ለእኔ ሰጠኝ። በእውነቱ በጣም ጥሩ ሁኔታ በሸጋ ትግርኛ አምራ አስመራ ውስጥ የታተመች ወረቀት ነች። ጣሊያኖች እንዲህ በየጊዜው በሚበትኗቸው ወረቀቶች አብዛኛውን ሕዝብ ወደ ማሳመኑ እየተቃረቡ ነው። አሁን የቀኛዝማች ወልደ ጊዮርጊስ መንደር ገባር ከሆኑት አንዱ አባወራ ያቀበለኝ ወረቀት ጠቅላላ ይዘቷ መንደርተኞቹ ያሉትን ያጠቃልላል። ጣሊያኖች ለትግራይ ህዝብ በሚበትኑት ወረቀት ላይ ህዝቡ ወደፊት በመግፋት ላይ ባለው የጣሊያን ጦር ላይ እጁን እንዳያነሳ እያሳሰበ እያስፈራራ በኢትዮጵያ ምድር መንግስት እንደሌለና አጼው በጣሊያን አውሮፕላኖች ቦምብ ተደብድቦ መገደሉን አትቶ ጣሊያኖች ሰላምና መረጋጋት በመላው ኢትዮጵያ ለማስፈን በእግዚአብሔር ተልከው መምጣታቸውን ይገልጻል። ትልቁ ሸት ነው። ሁላችሁም እንደምታውቁት ይሄን ወረቀት የሚበትኑት የጣሊያን አውሮፕላኖች እንጂ የኛ አይደሉም። ለነገሩ እኛስ አውሮፕላን ከየት አመጣን? ንጉሰ ነገስቱም ፍጹም ጤና ናቸው። ከነጦራቸው ከደሴ ተነስተው ወደ ኮረም ጉዞ ከጀመሩ ሰንብተዋል። በቅርብ ቀን ሰሎይ ይደርሳሉ አለ ልጅ ወልደ ገብርኤል። ይሁን እንጂ አንድ የመንደሩ ሽማግሌሹም በልጅ ወልደ ገብርኤል ንግግር አለመስማማቱን ራሱን እየነቀነቀ እስካሁን ተቆማጥሮ ከተቀመጠበት ተነስቶ ነገሩ ምንም ፋይዳ የሌለው ጉዳይ መሆኑን ማተት ጀመረ። ሽማግሌውም ምርር ብሎ አታይም እንዴ ልጅ ወልዴ? የተጻፈው እኮ በእኛው ቋንቋ በትግርኛ ነው። የጻፈውም የኛው ሰው ትግሬ ነው አለ። በየካቲት ወር የጣሊያን አውሮፕላኖች በተለያዩ የኢትዮጵያውያን ቋንቋዎች በተጻፉ ወረቀቶች መላውን የኢትዮጵያን መሬት አጥለቅልቀውታል። እነዚህ በራሪ ወረቀቶች ጠቅላላ ይዘት በውሸት የተሞላ ቢሆንም ከሞላ ጎደል ብዙ ኢትዮጵያውያንን ማሳመን ችለው ነበር። ንጉሠ ነገሥቱ ሞተዋል፣ መንግሥት የለም የሚለው ደረቅ ውሸት በመላው ኢትዮጵያ ተዳርሷል። ኢትዮጵያውያን ይህን ውሸት የሚያስተባብሉበት ምንም መንገድ የላቸውም። እንግዲህ መንግሥት ከሌለ ሕግም የለም፣ ሕግ ከሌለ ደግሞ የኃይለኞችና የጠንካሮች ሕግ ይመጣል። ኢትዮጵያውያን በፍርድ ቤት ጉዳዮቻቸውን መፍታትና መዳኘት ትተዋል። እርስ በርሳቸው በተገናኙበት ቦታና ባገኙት አጋጣሚ ሁሉ ችግራቸውን በኃይል መፍታት ጀምረዋል። ወንድ ልጅ ጎጆውን መሳሪያውን ሳይታጠቅ መልቀቅ የማይታሰብ ነገር እየሆነ መጥቷል። እዚህ ግባ በማይባል ትንሽ ጭቅጭቅ በተነሳ አምቧጓሮ የሰው ሕይወት ይጠፋል። የሟች ቤተሰቦች ሕግን ሳይጠቀሙ ተከታትለው ደም ይበቀላሉ። ሰዎች በተገናኙ ቁጥር መገዳደል ጀምረዋል። በዚህ ክፉ ጊዜ ማንም ሰው የትኛው ቀማኛና ሽፍታ የትኛው ደግሞ ሰላማዊ ሰው መሆኑን ለይቶ ማወቅ ተቸግሯል፣ ወይም ደግሞ መለየቱ ፈጽሞ አይቻለውም። በየካቲት ወር 1928 ዓመተ ምህረት የኢትዮጵያና የህዝቦቿ መከራ ይህን ይመስል ነበር። ይህን እያሰብኩ ቀኛዝማች ወልደ ጊዮርጊስ ከጎጆዋ ከወጣ በኋላ እንቅልፍ ወሰደኝ። ብዙም ሳልተኛ ከጎጆዋ በራፍ አካባቢ የሚጨቃጨቁ ሰዎች ድምፅ ቀሰቀሰኝ። ወዲያው ገብስማው ጸጉር ቀኛዝማች ወልደ ጊዮርጊስ በጣም እያዘኑ መጥተው ጌታው ተነስ፣ አደጋ መጥቷል፣ ቶሎ ከዚህ መንደር መጥፋት አለብን አሉኝ። አንድ የቀኛዝማች ታማኝ ወታደር ትናንት ቀኑን ሙሉ መከራችንን ሲያበሉን የዋሉት ሽፍቶች ወደ መንደሯ ተጠግተው መመሸጋቸውንና ጎህ ሲቀድ አደጋ ሊጥሉብን መዘጋጀታቸውን ዝርዝሮ እንደነገራቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። ቀጥለውም ጌታው እነዚህ ሽፍቶች ምንም ኃይል አያግዳቸውም፣ ትላንት በተካሄደ ተኩስ ሹማቸውንና ሌሎች አምስት ወታደሮቻቸውን አጥተዋልና በቶሎ እንዲህ በጨለማ ሳይነጋ ቀድመን ተዚሽ ገላጣ መንደር ርቀን ወደ ተራራው ጫፍ ወጥተን መመሸግ አለብን አሉኝ። አሁን አመራው አይሆንም፣ የትም አንሄድም፣ እዚሁ ሆነን እንገጥማቸዋለን አልኩ። ቀጥዬም ቀኛዝማችን እርሶ 300 ወታደሮች አሉት፣ እኔም 50 አሉኝና ብዬ ንግግሬን ሳልጨርስ ቀኛዝማች ወልደ ጊዮርጊስ ዋይ ፈረንጅ ጌታ፣ እኔ አሁን 300 ወታደር የለኝም የቀሩኝ 20 ቢበዛ 30 ቢሆኑ ነው ፈረንጅ። የቀሩት ወታደሮች ከሽፍቶች ጋር ተቀላቅለዋል። ትናንት ባንተ ወታደሮች ከተገደሉት መካከል ዘመዳቸውን አኝተው ክፉኛ ተቆጥተዋል። አንተንም ሊበቀሉ ምለው ተገዝተዋል።
አሁን ቀኛዝማች እውነቱን እንደሆነ ጭንቅ ያለው ፊቱ ይናገር ነበር። ምንም ማድረግ አንችልም። እንደደከመን እንቅልፍ ሳንጠግ በዚህ ድቅድቅ ጨለማ ተራራ መባጠጥ አለብን። ደግነቱ ቀኛዝማች ወልደ ጊዮርጊስ እያንዳንዷን ድንጋይ ጠንቅቆ ያውቃታል። ቢሆን እኩለ ሌሊት ቢሆን ነው። ጨረቃዋም ጨክና ከተራራው ጀርባ ተደብቃለች። ከአንድ ሜትር በላይ አርቆ በማይታይበት ጨለማ በዳክዬ እርምጃ ቀኛዝማች ወልደ ጊዮርጊስን ተከትለን አንዲት ኮሽታ ሳናሰማ ወደ ተራራው ወጣን። ከሁለት ሰዓት የዳክዬ ጉዞ በኋላ ከተራራው ጫፍ ደረስ። አዎ ተራራው ባናቱ ላይ እጅግ በጣም የሚያስገርሙ የተፈጥሮ የመከላከያ ምሽጎች አሉት። እዚህ ከመሸግን የፈለግነውን ያህል ጦር ቢሰለፍብን ጥይቶቻችን እስካላለቁና ውሃና ምግብ ጨርሰን በረሃብና በውሃ ጥም እስካልሞትን ድረስ ብዙ ጊዜ መከላከል እንችላለን። እንዲህ ሳስብ በድንገትና በችኮላ ከመንደሯ ተጣድፈን ስንወጣ በቂ ስንቅ ያለመያዛችን ትዝ አለኝ። እንሳ ምን ትላለህ ብለው ቀኛዝማች ላቀረቡልኝ ጥያቄ፣ አዎ ጥሩ ቦታ ነው፣ አጋሽ ኃይል እስኪመጣልን ድረስ እዚህ መሽገን መከላከል እንችላለን አልኳቸው። ኃይል ከየት ይመጣል ብለህ ነው ጌታው አሉኝ ቀኛዝማች አሁን በመገረም ጢማቸውን እንደ መፈተግ እያሉ። ከዚህ ራቅ ብሎ አምባራዶም የራስ ሙልጌታ ጦር አለ። አሁን ካለንበት ተራራ ጫፍ ትይዩ የግማሽ ቀን መንገድ ርቀት ላይ ሳምሪ ከምትባል ቦታ የራስ ስዩም ሚስት ከአምስት ሺህ ጦራቸው ጋር ሰፍረዋል። አሁን ካለንበት የተራራ ጫፍና ባቢ አዲ እኩሌታ ቦታ ላይ አብቹ ከሁለት ሺህ በላይ ከሚሆነው ጦሩ ጋር ከሽፍቶች ጋር እየተዋጋ ሰፍረዋል። ቀኛዝማች ወልደ ጊዮርጊስን ጠራውና ሁለት ታማኝ ወታደሮችን ወደ ራስ ሙልጌታ የጦር ሰፈር ልከው ያለንበትን ሁኔታ አስረድተው 300 ወታደሮችና የተወሰኑ መትረየሶችን ይዘውልን እንዲመጡ ላኩ። ሌላ ሁለት ታማኝ ወታደሮችን ደግሞ ከራስ ስዩም ሚስት ዘንድ ሳምሪ ልከው እርዳታዋን እንደምንፈልግ እንዲያስረዱ ይላኩ። ሌሎች ሁለት ታማኝና ደፋር ወታደሮችን ወደ አብቹ ልከው ችግር ውስጥ እንዳለን እንዲነግሩት አድርገው ላኩ አልኩና ቀኛዝማች ወልደ ጊዮርጊስን ለመንኳቸው። የጦር እርዳታ ልመና ወደ ራስ ካሳ መላኩ ዋጋ የለውም። ከራስ ካሳ የሚመጣ የጦር ኃይል እንኳ ቢኖር እዚህ ቢደርስልን ግፋ ቢል ከአራት ቀናት በኋላ ነው። አራት ቀን ሙሉ ግን በዚህ ተራራ ጫፍ ላይ ያለምንም ስንቅና ውሃ መቆየት አንችልም። ቀኛዝማች ወልደ ጊዮርጊስ በዚህችው ምሽት ልመናዬን ተቀብሎ ታማኝ ሰዎቻቸውን መርጠው መልእክቴን ሊልኩ ወደ መንደሩ ቁልቁል ገሰገሱ። ከተራራው ጫፍ ገደል ላይ እንደ ውሃ ልክ ተጠርባ ከተዘረጋች ግርግይ ላይ ሰፍረን በታላቅ ትዕግስት ቀኛዝማች ወልደ ጊዮርጊስ ኃይል አስተባብረው እስኪደርሱልን መጠበቅ ጀመር። ቃኚ ወታደሮቻችን ቀኑን ሙሉ በተወሰነ ጊዜ እየተቀያየሩ አካባቢያችንን ቢቃኙም ምንም ዝር የሚል ነገር አልነበረም። ማምሻው ላይ ቀኛዝማች ወልደ ጊዮርጊስ ብቻቸውን ወደ ምሽጋችን ብቅ አሉ። ቀኛዝማችን ገና ከሩቅ ሳያቸው ድምጼን ከፍ አድርጌ ተጣራው። ቀኛዝማች ወደኛ እየቀረቡ ሲመጡ እጅጉን በጣም እንዳዘኑ ያስታውቅ ነበር። ቀኛዝማች ካጠገቤ አረፍ ብለው የመንደሩ ሰዎች እኛን ለማዳን የሚያደርጉትን ጥረት በክፉ ዓይን እንደሚያዩትና በጎ ፈቃደኞችን አግኝተው መልእክቱን ለመላክ ተቸግረው እንደነበርና በመከራ አሳምነው የላኳቸው መልእክተኞቹ ምንም ፋይዳ ሳይፈይዱ እንደተመለሱ እዝን ብለው ነገሩኝ። ወደ ራስ ሙሉጌታ የጦር ሰፈር መልእክተኞች ፈጽሞ መጠጋት እንዳልተቻላቸውና የራስ ሙሉጌታ ጦር በጣሊያን ሰራዊት ተከቦ ሲዋጋ ሰንብቶ ትናንት ያምባራዶምን ተራራ ጫፍ ለጣሊያኖች መልቀቁንና የራስ ሙሉጌታ ወታደሮች ስብርቅርቁ በወጣ ሁኔታ ወደ አምባላጌ ማፈግፈግና መሸሽ መጀመራቸውን የራስ ስዩም ባለቤት ከሳምሪ 5000 ጦሯን ይዛ ከሶስት ቀን በፊት ወደ ስሜን ተራራ መውጣቷንና ለቃው የሄደችውን ሳምሪን ጣሊያኖች እንደተቆጣጠሩት ካስረዱኝ በኋላ በእኛና በራስ ካሳ ጦር መካከል ሰፍሮ ያለውና ከ2000 በላይ ፈጣንና ተወርዋሪ ጦር ያለው አብቹም በአንድ ወገን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች፣ በሌላ ወገን በትግራይ ሽፍቶች፣ ከታች ደግሞ በጣሊያን ወታደሮች ተከቦ በከባድ ውጊያ ላይ መሆኑንና መልክተኞቹ ወደዚያ ደፍረው ለመሄድ እንኳን ፍቃደኛ ሳይሆኑ እንደቀሩ ባዘነ ልባቸው ቀኛዝማች ወልደ ጊዮርጊስ አስረዱኝ። እንግዲህ ያለን የመጨረሻ እድል በራሳችን መተማመን ብቻ ነው። እንዲህ እጅጉን በጣም ተስፋ አስቆራጭ ሁኔታ ላይ ያለን ጣሊያኖች ወደ ቀኛዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ እድል ቀኛዝማችን አድፈጠው ወደሚጠብቁን ሽፍቶች ሂደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትግስቴ ወደ ማለቁ ሲቀርብ ቀኛዝማች ተመለሱ። እሺ ቀኛዝማች ምን አሉ? ተቀበሉን? እያልኩ ገና ብክ ከማለታቸው ድምጼን ከፍ አድርጌ እየጮኩ ጠየቅኳቸው። ቀኛዝማች በታላቅ አዘን ራሳቸውን አወዛወዙ። ባረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳ ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኛዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃሉ። ምንም ስንቅና ውሃ እንደሌለን አውቀዋል። መጀመሪያ በረሃብና በውሃ ጥብ ሊቀጡንም ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋቤል 3 ቀን ብትችሉ ነው፣ ከሶስት ቀን በኋላ የማጥቃት እርምጃ እንወስዳለን፣ እንዘምትባችኋለን። ከዚያ ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብኝ አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋም ያለ ገላጋይ እየወቃችን ነው። ብቻዬን ተቀምጬ እንዲህ መላው ከጠፋ ፍጹም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ፣ አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ጸጉር እየሰነጠቁ አብሰለስላለሁ። ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደ እንቅልፍ በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተድላ በተሰቦ በሽታ በድንገት የሞተ ሰሞን ነው። በዚያን ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ፣ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሼህ ሁሴን አባ ወርቁ በጣም ተቆጥተው ወደ እኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራ ዋሻ ተሰብስበን መምከር ያዝ። ቀኛዝማች ሼክ ሁሴን አባርቁ የሰሙትን ሚስተር ደረጃዝማች አበራ ሲነግሩት ያለወትሮ በጣም ተበሳጭቶ በከፍተኛ ድምጽ ሊሆን አይችልም ያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦር ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል ሃማሴ ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የከደሉትን ገለው የዘረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ትዕዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ሚስጥር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልእክተኛ ልንልክበት መልእክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፍቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ አሁን አብቹ ጠላቱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በእኔ አይጨክንምና ቶሎ ይመጣል ከዚያ መከረም ለምኝም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳ ለአብቹ መልእክቱን በትክክል እንደሚያደርስና አብቹም የጦር አለቃው በሞት አፋፍ ላይ ሆኖ ሲጠራው ሳይውል ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገን አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ በጠራራው ፀሐይ አብቹ ድንገት ከቻለ ሸበት ጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን በወታደር ቀበቶ ጥፍር አርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ካንዱ ጥግ ሲቆም እዚያ ዋሻ ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም። ግን እዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ቡፍ ባለው ኮት ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳል ደጃዝማች አበራ አሽከሩን ባይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። አሽከርየው አወጣት ከዋሻዋ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻዋ ውጭ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዴ አብቹ? ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቄውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል በፍጹም። ማን የማን ምርኮኛ ይሆናል ጌታው? ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን? ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አርጎ አስረዳው። እንዲህ ደጃዝማች አብቹን ሲያስረዳው አብቹ በዝምታ ያደምጥና ግን ለምን እያለ በተደጋጋሚ ይጠይቃል። ያጼውን ፍላጎት ኮሎኔልም እኔም ቦግቦጉ ልናስረዳው ሞከርን። ይሁን እንጂ ያብቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አብቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ህይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች ገና ከሰላሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ላንተ እንጂ ለሽማግሌዎች ወይም ለንጉሱ አይደለም። እኔ ንጉስ አይደለሁም፣ ተራ ወታደር እንጂ። እና እኔ 2-3 ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ላንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሜ ቃሌን እሰጣለሁ፣ ላንተ ሞታለሁ። ተመለስ ላልከው ግን የት ነው መመለሰው? ምንስ መመለሻ ቤት አለኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል? ሽማግሌዎቹ ጦር ሊሰዱብኝ አስበው ከሆነ ደግ፣ ምንም ችግር የለም። ግን እኔ ከነሱ ጠብ እንደሌለኝና የአገሬ ታማኝ ወታደር እንደሆንኩ አስረዳልኝ። ስማኝም ደጃዝማች፣ ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት። በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው። አዎ በእሳተ ገሞራ መሃል ቢሆን። ይቺ አብቹ ቃል ትልቅ ወኔ የሰጠችኝና ከገባሁበት የቀን ቅዠት እንደ መባነን ብዬ ላቤን በሸማዬ ጠራርጌ ወደ እነ ልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደ እኔ መጡ። ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ። ግዴለም ፈረንጅ ጌታ፣ አይዞህ፣ ሁላችንም መሞት አለብን። አዎ አሁን መክረን ጨረስ፣ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው። አንድ ሰው እስኪቀር ድረስ እንሞትልሃለን አሉኝ። ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው፣ በእነሱም ቆራጥነት ኮራው። ይሁን እንጂ ምንም ጥቅም አልነበረውም። በምንም መልኩ ቢሆን ከዚች ገደል ከዚች የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም። በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን። አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ። እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት። ልክ ጨለምለም ከማለቱ በአንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅን ሞከር። ከተሳካልን እስከ ደሴ ድረስ ገፍተን ከአጼው ጦር ጋር እንቀላቀላለን፣ ካልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1-3 እንዲሁም ከሰዓት በኋላ ከ7-9 ሰዓት በድጋሚ እናሰማለን። ደህና አምሹ።